ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሰኔ 9 ቀን 2012 ዓመተ ምህረት 196 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 9 ቀን 2012 ዓመተ ምህረት ነው። ዝግጅታችንን በዜና እንጀምራለን። በማስከተልም ነገሩ ነገር ነው ውስጡ ጉራጉር ነው በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሀተታ እናቀርባለን። በማስከተልም ሌላ ከዝግጅት ክፍላችን የቀረበ ጽሑፍ፣ በመጨረሻም ሽግግር ሂደትን በተመለከተ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ አውጥቶት የነበረውን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በመተማ በኩል ከሱዳን ወደ ኢትዮጵያ የሚገቡ ሰዎች ቁጥር እጅግ እየጨመረ በመምጣቱ የኮሮና ቫይረስ እየተስፋፋ መሆኑ ተነገረ። ከሱዳን ወደ ኢትዮጵያ የሚገቡት አብዛኞቹ በመተማና አካባቢው ከ30 በላይ በሆኑ የመግቢያ በሮች ሲሆን በእነዚህ አካባቢዎች የለይቶ ማቆያ ስፍራዎች ተዘጋጅተው አገልግሎት እየሰጡ መሆናቸው ተነግሯል። ይሁን እንጂ የሚገባው የሰው ቁጥር እየጨመረ በመምጣቱ በፌደራል ደረጃ ተጨማሪ እርዳታ የሚያስፈልግ መሆኑን የአካባቢው ባለስልጣኖች ገልጸዋል። በውጭ ሀገር የሚኖሩ ኢትዮጵያውያን ወደ ሀገር ቤት ለዘመዶቻቸው የሚልኩት ገንዘብ በመቀነሱ ከፍተኛ ችግር እያስከተለ መሆኑን የዓለም አቀፍ ተቋሞች መግለጻቸው የሚታወቅ ሲሆን በርካታ ዜጎች ከውጭ ካሉ ዘመዶቻቸው ይላክ የነበረው ገንዘብ በመቀነሱ የፍጆታ እቃዎች የመግዛት አቅማቸው መዳከሙንና በአጠቃላይ የኑሮ ችግር እንዳጋጠማቸው ባለሙያዎች ይናገራሉ። ከሁለት ወራት በፊት የዓለም ባንክ ባወጣው መግለጫ ከሳሐራ በታች ወደሚገኙ አገሮች የሚላኩ ገንዘቦች ባለፈው ዓመት ከነበረው ጋር ሲወዳደር በ24% ሊቀንስ እንደሚችል ተንብየዋል። በመካከለኛው ምስራቅ አገሮች ስራ እየሰሩ ወደ ዘመዶቻቸው ገንዘብ ይልኩ ከነበሩ ኢትዮጵያውያን መካከል በርካቶቹ ከስራ የተባረሩበት፣ ብዙዎቹም በገጠማቸው ችግር ወደ አገራቸው የተመለሱበት ሁኔታ በመኖሩና እንዲሁም በአውሮፓና በአሜሪካ የሚኖሩትም ገቢያቸው በመዳከሙ ምክንያት ወደ አገራቸው የሚልኩት ገንዘብ እጅግ መቀነሱ ታውቋል። በኢትዮጵያ በኮሮና በሽታ የሚያዙ ሰዎች ቁጥር ከቀን ወደ ቀን እየጨመረ መሄዱ እየታየ ነው። ባለፉት 24 ሰዓታት ውስጥ በተደረጉ 5102 የላብራቶሪ ምርመራዎች 109 ሰዎች የኮሮና ቫይረስ የተገኘባቸው መሆኑን በዕለታዊ መግለጫ ተገልጿል። አንድ የአዲስ አበባ ነዋሪ የሆኑ የ45 ዓመት ሴት ሕይወታቸው ካለፈ በኋላ በተደረገ የአስክሬን ምርመራ የኮሮና ቫይረስ የነበረባቸው መሆኑ ተረጋግጧል። እስካሁን በበሽታው የተያዙ አጠቃላይ ሰዎች ቁጥር 3630 ሲሆን የሞቱት ደግሞ 61 ደርሷል። በሰሜን ሸዋ ዞን ከሳምንታት በፊት በቀብር ስነ ስርዓት ላይ የተገኙና በመርመራ የኮሮና ቫይረስ የተገኘባቸው 22 ሰዎች መካከል 16 የት እንዳሉ እንደማይታወቅ የዞኑ የጤና መምሪያ አስታውቋል። በተያያዘ ዜና የአሜሪካው የምግብና የመድኃኒት ቁጥጥር ባለስልጣን ሰኞ ሰኔ 7 ቀን ባወጣው መግለጫ የቫክሲን ለኮሮና ቫይረስ የሚረዳ መድኃኒት እንዳልሆነና እንዲያውም ጉዳቱ የሚያመዝን መሆኑን ገልጾ በዚህ በኩል ጥቅም ላይ እንዳይውል ሲከለክል የእንግሊዝ ተመራማሪዎች ደግሞ ዴክሳሜታሶን የተባለ መድኃኒት በኮሮና ቫይረስ በጠና የታመሙትን ሰዎች ህይወት ለማዳን የሚጠቅም መሆኑን አረጋግጠናል ይላሉ። በመጨረሻም በዓለም የንግድ ድርጅትና በዓለም የጤና ድርጅት ተቋማት የሚወጡ መግለጫዎች በሚከተሉት ወራት በኮሮና ቫይረስ ምክንያት በዓለም ላይ የምግብ እጥረት ሊያጋጥም እንደሚችል ተቆመው የተለያዩ ሀገራት አስፈላጊውን የጥንቃቄ እርምጃዎች እንዲወስዱ አሳስቧል። በተባበሩት መንግስታት ስር የሚገኘው የዓለም የምግብ ድርጅት ባወጣው መግለጫ በምስራቅ አፍሪካ ከ20 ሚሊዮን ህዝብ በላይ በምግብ ዋስትና እጥረት ምክንያት የምግብ እጥረት ያለበት መሆኑን ጠቅሶ በሚከተሉት ሁለት ወራት ከ34 እስከ 43 ሚሊዮን የሚሆን ህዝብ የምግብ እጥረት ሊያጋጥመው እንደሚችል ተንብየዋል። የኮሮና ቫይረስ በአገሪቱ ውስጥ የተለያዩ የኢኮኖሚ ቀውሶች ማስከተሉ የሚታወቅ ቢሆንም ወደ ገጠር ገብቶ ያርሶ አደሩን ጤና የሚፈታተን ከሆነ ችግሩ ከፍተኛ ሊሆን እንደሚችል ባለሙያዎች ይናገራሉ። ስለሆነም አርሶ አደሩን ከኮሮና ቫይረስ የመጠበቁ ተግባር ትኩረት ተሰጥቶት መሰራት እንደሚኖርበትም ተገልጿል። በአሁኑ ወቅት ሙሉ በሙሉ የምግብ እርዳታ የሚሰጣቸው ሰዎች ቁጥር 6 ሚሊዮን ሲሆን ሌሎች 8 ሚሊዮን የሚሆኑ በምግብ ደህንነት ፕሮግራም በከፊል ምግብ ድጎማ የሚደረግላቸው ናቸው። በጠቅላላው እርዳታ የሚሰጣቸው ዜጎች ቁጥር 14 ሚሊዮን ይደርሳል ተብሏል። በኮሮና ቫይረስ መስፋፋት ምክንያት ከ9 እስከ 10 ሚሊዮን የሚሆኑ ተጨማሪ ሰዎች የምግብ እርዳታ ሊጠይቁ እንደሚችሉ ተገምቷል። የኮሮና ቫይረስ በተለያዩ ሀገሮች ላይ በፈጠረው ችግር ምክንያት የማዳበሪያና የምርጥ ዘር አቅርቦቶችን እያሰናከለው በመሆኑ በዚህ በኩል ከፍተኛ ጥረት ሊወሰድ እንደሚገባም ተጠቅሷል። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ አዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች መራግብሮች ጋር አብራችሁ እንድትቆዩ በትህትና እንጋብዛለን።
የማክሰኞ ሰኔ 9 ቀን 2012 ዓ.ም ምረት የፍኖተ ዲሞክራሲ ሀተታ ነገሩ ነገር ነው። ውስጡ ጉራንጉር ነው። በተጨባጩ ዓለማችን የሚሆንና የማይሆን ነገር አለ። የሚዋጥ የማይዋጥ ነገር ወያኔ ለሀገር ቀና የሰራው ነበርኩ ሲል ህፃንም ቢሰማ የሚቀበለው አይደለም። የህዝብን ትግል ክዶ ጥፋት ያመጣም በምንም ተአምር አገር አድን ወይም አገር ወዳድ ሆኗል ብሎ ሊያሳምኑን አይችሉም። ጠላት ስለ ፍቅርና ሰላም ሲለፍፍ ከጀርባው ጥፋትና ተንኮልን ይዞ መሆኑን ካወቅን ቆይተናልና ማንም ዳግም ሊያደናግረን አይችልም። ስለታገቱት ወጣት ተማሪዎች በየቀኑ ይጮሃሉ ብሎ ሊተቸን የከጀለው ሙያተኛ ዋሾ ማለትም የዘረኞቹ ሹምና ኮሎኔል ጉንዳን እንደያዛ ጦጣ እዚያ እዚህ ሲዘልስና ሁሉም ሙከራው ግን ከንቱ መሆኑን አልሳትንም። ዛሬ ደግሞ ከወያኔ ጋር እንታረቅ በሚል 50 በላይ ሽማግሌ ሊልክ መሆኑን ሲያናፍሱብን እየሰማን ነው። የወያኔና ኮሎኔሉ ጠብ በመሰረታዊው ዘረኝነት አይደለም። አማራን መጨፍጨፍና ኢትዮጵያንም ማዋረድ መከፋፈል በሚለውም ላይ አይደለም። በዚህ ሁሉ ተስማምተው 27 ዓመታት አብረው በግፍና ወንጀል ተጉዘዋል። ጥላቸው በስልጣን ጉዳይ ነው። የህዝብ የተባበረ አመጽ የወያኔን ውድቀት ደወል ሲያሰማ የመከራችን ጠንሳሽ የሆነችው አሜሪካ ወያኔን በቃችሁ ጥጋዙ እኛ ኮሎኔሉን እናመጣና ስርዓቱ በኢትዮጵያ ብሔረተኞች እንዳይገረሰስ እናደርጋለን ብለው ያመጡት ሁኔታ ነው በአገራችን የሰፈነው። ስባት ነጋ ያ ጠምባሳ አሮጌ ዶናልድ ያማሞቶ የተባለው አሜሪካዊ ነው የተጫወተብን ሲል በመሬት ሁኔታውን ማጋለጡን ያስታውሳል። ተረኛው በለስ ቀንቶትና መንጋውን ይዞ ስልጣን ሲይዝ ከወያኔ ጋር የመጋጨቱ የመጀመሪያው መሬት ተቆፈረ። የኮሎኔሉ የብቸኛ ስልጣን ጥም ወደር የለሽ በመሆኑና ከቢጤዎቹም ሳይቀር ያነታረከው በመሆኑ ወያኔን ወደ ጥግ ቀስ በቀስ መግፋትና ሁሉንም መጠቅለል ከኛን በስራ ማዋል ስምሪቱ ሆነ። ወያኔ ደግሞ ተሞኘው ተበላሁ ብሎ አልጠግባይ በመሆን ወደ ቀድሞ የበላይነቱ ሊመለስ ያልማልና ይቃዣልና በነል የተሻለ ነው። የዘረፈው ገንዘብ ቢተውለትም ወንጀለኞቹ ባይነኩም በሌላ ጅብ መተካቱን መነጠቁን መቀበል አልቻለም። ሁሉንም ጸረ ኢትዮጵያና የፍጹም ስልጣን ጥመኞች ያደረጋቸው ሀቅ ባይኖር ኖሮማ 27 ዓመት አረመኔ ወያኔ ግፍ ባልፈጸመብን ጥራዝ ነጠቆ ኮሎኔልም የህዝብን የሽግግር ፍላጎት ባከበረ ነበር። እንኳን ህዝብ የሚፈልገውንና ያፓ ለአመታት የታገለለትን የሽግግር ሂደት ሊቀበል ቀርቶ አድርባዮቹ የሞግዚት አስተዳደር ወዘተ ብለው አስመስለው ያቀረቡትን የባንዳዎች ውሽልሽልም ሊያስተናግድ አልፈቀደም። ኮሎኔሉ ከማንም የማይተናነስ አምባገነን መሆኑ በዓለም አቀፍ ደረጃ ዛሬ በመጋለጥ ላይ ይገኛል። ለሰላም እንቅፋቱ በቅድሚያ ዘረኛ መሆናቸው ሲሆን ለጥቆ ደግሞ ፍጹም ስልጣን ከኛ የኛ የሚል ግትር አቋማቸው ነው። ወያኔና ኮሎኔሉ በአንድ ቤተ መንግስት ሊኖሩ የሚችሉ አይደሉም። አንዱ ለሌላው ተሸናፊ ወይም ተገዢ ካልሆነ በሽማግሌ ታረቅን ቢሉን እንኳ ውሎ የማያድር ነው አይሰራም። ጅብና ህያን ያስታረቃለ የተራቡ ጅቦች ከከርሳቸው ውጪ ለማንስ ቦታና ጆሮ ይሰጣሉ? ብልጽግና አሉት ኢህአዴግ ዘረኛ ስርዓት እህል ውሃው አብቅቷል። ምርጫውን ተላለፈ ብለው እሪ ያሉት ዘረኞች በሞላ አገር አጥፊ መንጋዎች ናቸው። ኦነግ ተባለ አውሬው ጸረ ክርስቲያንና ጸረ አማራ ጽንፈኛ፣ ቄሮ ተባለ ሸኔ የሁሉም የቀብር ደወላቸው ተቃጭሏልና ይህን ተረድተው ጥግ ቢይዙ በተሻለ ነበር። ተረኛ የሆኑና በለስ የቀናቸው መስሏቸው የሚያሳዩት መባረቅና ዝላይ ዛፍ ነኝ ብሎ የተደናገረ አረግ ሬሳ የሚያሰኛቸው ነው። ነጋ ጠባ ውሸቱን የሚቀረድደውን ኮሎኔል በብሔር ወይም ሃይማኖት ስሌት ወይም በጥቅም በኮንዶሚኒየም ተገዝተው ድጋፍ የሚሰጡት ሁሉ በኢትዮጵያ ላይ ወንጀል እየፈጸሙ መሆናቸውን በጊዜ ተገንዝበው ቢታረሙ የተሻለ ይሆናል። በዚህ መንፈስ ለኦሮሞ ወጣቶችና ህዝብ ቀደምም ዛሬም ለትግራይም ህዝብ ጥሪዎችን ደጋግመን አሰምተናል። ጦርነት እንሰራባቸዋለን ብለው አሁንም ደንፊዎችን ሆድ ሲያውቅ ዶሮ ማታ ነውና የኢትዮጵያ ህዝብ ውድቀታችሁን አምጥቷልና አጓጉል ድንፋታና ቀሚሴ ጠለፈኝን ተታችሁ ህዝብን ምህረት ብትለምኑ ይሻላል እንላቸዋለን። የዘረኛ ፖለቲካ አሲዳም እንጂ ጠቃሚ አይደለም ሊሆንም ከቶም አይችልም። ኮሎኔሉ አንዴ ወያኔን ማውገስ አንዴ ማወደስ አንዴ ከሻቢያ ጋር ሆኖ ወያኔ ላይ መፈርጠም ሌላ ጊዜ ደግሞ እንታረቅ ብሎ መልፈስፈስና ሰላም ፈላጊ መምሰል ባልደራስ ያሉት ላይ ጦርነት ማወጅና ባለምንጫውን ከነወሮ በሎቹ በክብር ማስተናገድ የሚያሳየው አንዳንዶች እንደሚሉት ነገርን እንዳመጣጡ በችሎታ ማያዝ ማስተናገድ ሳይሆን ተራ መዘባረቅና ወላዋይነት ነው። አብዛኛው የኢትዮጵያ ህዝብ ምርጫው ወይም የስልጣን ዘመኑ ተራዘመ አልተራዘመ ጉዳዩ የሚሆነው ስርዓቱን ለማውደም ካለው ፍላጎት የተነሳ ነው። ጠባቦቹና ዘረኞቹ ከየጉራንጉሩ ህገወጥ ነው ስልጣን እድሜውን ማራዘሙ የሚሉት አንድም በምርጫው ፍርፋሪ እናገኛለን ብለው ቋምጣውና በዘረኛ ምርጫው ቡላተም አምኖ መሆኑ ግልጽ ነው። ቦቅቧቃው ባለምንጫ ምርጫ ቢጭበረበርም ኮሎኔሉን እናሸንፈዋለን ያለው ያው እንደለመደው ሳያላምጥ ያነበነበው ነው። ወያኔ ኢህአዴግ የምርጫ ስልጣን ዘመን ያለው ቢከበርስ ለህዝብ ምን ይበጃል? ኮሎኔሉ ስልጣን ለቆ መሰሎቹ የተራቡት ጅቦች ቢሰፍሩብን ምን ልንጠቀም? ጅቡ ቢበላ ይሻላል ወይስ አንበሳ ምርጫ ነው? ሁላቸውም ባገጠጠ ጥርሳቸው ነው የሚቦጭቁንና ለዚህም ነው ስርዓቱን ከነገፋንግሱ አተላዎቹንም ይዞ በአጠቃላይ ይውደም ይወገድ የምንለው። በዘረኞቹ ጨዋታ ገብተን ሰላምና እርቅ ወረርሽኝ ምርጫ ሞግዚት አስተዳደር ውጥንቅጥን ላንዳፍታም ጆሮ አንሰጣውም። ኮሎኔሉ መታረቅ ያለበት ከኢትዮጵያ ህዝብ ጋር ነው። ይህንንም ማድረግ የሚችለው ከስልጣን ወርዶ የሽግግር ሂደት እውን ሊሆን ሲችል ብቻ ነው። ኮሎኔሉ ከመሰሎቹ ዘረኞች ጋር ሆነ ከወያኔና ባንዳዎች ስለታረቀ በኢትዮጵያ ህዝብ ላይ የ27 ዓመቱ ደይን ብሶና ጥቅጥቅ ብሎ ቀጠለ እንጂ የሚመጣ ምንም ለውጥ የለም። ህዝብ በአገዛዙ ላይ ሲያመር ፍቅርና ሰላም ሰባኪዎቹ ሁሉ በትግል ላይ የተሰራጩ ጊንጦች እንጂ ሌላ አይደሉም። ጸሎት የማይሰማ ደብርጋ መንበርከክ መጸለይ አይጠቅምም እንደተባለ ሁሉ 27 ዓመታት ሙሉ ግፍ የፈጸመብን ወያኔ ሆነ ጸያፉ ኮሎኔል ምንም የሚፈይዱን አይሆኑም። ሽማግሌ ያስታረቀን ካሉም በአገራችንና በህዝባችን ላይ አረመኔ አገዛዝ በጋራ ለማስቀጠል ብቻ ነው። የወያኔን ህግ አከብራለሁ ባዩ ኮሎኔል ሲያመቸው ቢጥሰው ለኛ አይገደንም። ህጎቹና አዋጆቹ ሁሉ በአስቸኳይ ይሻሩ ነውና መፈክራችን። ኮሎኔሉ በህገወጥ መንገድ በስልጣን ቀጠለ ብሎ መደናበር ከቶም ከህዝብ የሚጠበቅ አይሆንም። ወደ ስልጣን የመጣው ህዝብ መርጦት ካለመሆኑም በላይ ተጣሰ የተባለውን ህግ ያወጣውም ወያኔ 27 ዓመታት የጨፈረብን መጠነው ሳይሆን በህገወጥነት ነው። የ1997 ሰማዕትን እኛ አረሳንም። የኢትዮጵያ ህዝብ ሁሉ ስሙ ብርሃኑ፣ ብርቱካን፣ መረራ ወይም በየነኮ አይደለም። እየተስተዋለ ውድቀት ለዘረኞች መንጋ
ወጣቱን አላዋቂ አድርጎ መቁጠር የሰላዮችና የሆዳደሮች ግብዝ አቋም ነውና አበው በትክክል የተረቱበትን ጉዳይ እውነታውን ለማጥፋት በእንትን ይተኩት እንጂ እንትኖቹ ሸርሙጣና አቃጣሪ በሚሉ ሁለት ቃላት የሚገለጹ መሆናቸውን የኢትዮጵያ ወጣት በፊትም ያውቀዋል አሁንም አይተተውም። ቃላቱ እውነታውን የሚገልጹ እንጂ ለስድብ የቆሙ አይደሉም። ታላቁ ገጣሚና ፈላስፋ ኃይሉ ገብረ ዮሐንስ ገሞራው ያፈቀሩት ሲገል በሚለው ግጥሙ መጠጥ ደስ የሚለው ገና ትንሽ ሆኖ ሌላም ገዳይ የለው በወደደው ሟች ነው ቀሪ ነው በካክኖ ብሎታል። የደረስንበት ዘመን ገዳይ አስገዳዮች አይናቸውን በጨዋጥበው የታሪክ አዋቂና ተመራማሪ በሉን ሲሉ እያየን ነው። በጨቋኝ መንግስታት ስር ተሸጉጠው ንጹሃንን ሲያስገድሉ ህዝብን ሲሰልሉ የተነበቱ ካባቸውን ለውጠው የሰው ልጅ ሰቆቃ የሚገባቸው ለመምሰል የሚያደርጉትን ሽር ጉድ እየተመለከት መሳቃችን አልቀረም። ለመሆኑ እንዴት አድርጎ ነው ሰላይና ገዳይ ዳኛ መሆን የሚችለው? እውነትን ሲደብቅ የኖረ ዋሾ እንዴት አድርጎ የእውነት ጠበቃ መሆን ይቻለዋል? ሙያውን ማርከስ ካልሆነ በስተቀር ውሻ ምናገባት ከርሻ የሚሰኘው እዚህ ላይ ነው። ነገሩ ልክ የትወና ጥበብን ሳያውቁ በመድረክ ላይ ወጥተው እንውረግረግ እንደሚሉት መሳቂያ ፍጥሮች ያለ ነው። የልጅነት ዘመንን በአፈናና በስለላ አሳልፎ ሲያረጁ ደራሲ ለመሆን መቃጣት ምን ሀቅ ይወጣዋል ተብሎ ሊታመን? የጡረታ ገንዘብ ለመሰብሰብ ያልሆኑትን ሆኖ መቅረብ አያሻውም። በሰሩት ወንጀል ህዝብን ይቅርታ ጠይቆ ለወደፊቱም ንስሐ ገብቶ የሚያሳልፉት ህይወት እንጂ የሚዘላብዱበት መሆን አይገባውም። ያም ሆነ ይህ አይነቱን መጽሐፍ ቁም ነገር አለው ብሎ መግዛት የጠበቁትን አያስገኝም። ገዳይ ቄስና ሌባ ሰው ሰላም ጠባቂ መሆን አይችልም። እንደ ጅቡ ቁርበት አንጠፉልኝ ካልሆነ በስተቀር። ገዳዮች አንገታቸውን ቀና ያደረጉበት ምክንያት ግልጽ ነው። የኮሎኔሉ መንግስት ጊዜያዊ መደበቂያቸው በመሆኑም ነው። ገዳይ በግድያው የሚጠየቅበት ወቅት አይደለምና ያመቻል ብለው በማሰባቸው ነው። አንዳንዶቹም ህይወታቸውን እኔ ከሞትኩ ሰርዶ አይቀል በሚል የገፉ በመሆናቸው እርጅናቸውን በለመዱት መልኩ እንዲቀጥል የሚፈልጉ እንጂ እንዲጸጸቱበት የተሰጣቸው ትርፍ እድሜ እንደሆነ አድርገው አይቆጥሩትም። በደርግም ሆነ በወያኔ ዘመን ህዝብን ሲያሰቃዩ የነበሩ ነፍሰ ገዳዮች ያለ አፍረት ብቅ ብለው ሲዝናኑ ላያቸው አጠገባቸው ቤተሰባቸውን በእነሱ ምክንያት ያጡ ወጣቶች፣ ወላጆችና ቤተዘመዶች ያሉ መሆኑንም አያውቁት። በሬ ሆይ ሳሩና ይህና እንደሚባለው ማለት ነው። የኢትዮጵያ ሴኩሪቲ ፊትም አሁንም በእንደዚህ አይነቶች ነሆለል ሲመራ እንደኖረ የነሻምበል ተስፋ ርስቲ አይነቶቹ ስልጣን ምስክር ነው። አለማወቅን ሽበት ይደብቀው የሚመስላቸው በጣም በርካቶች ናቸው። እንኳንስ የዓለምን የፖለቲካ አቅጣጫ ለመተንበይ የአገሪቱንም ተጨባጭ የህዝቡን ስቃይ መረዳት ያቃታቸው ደነዞች አፍ አለን ብለው ለህዝብ ሲባል ስንት ህይወት የተከፈለበትን ያባን ለመውቀስ ሲወራጩ ማየት አስገራሚ መሆኑ በሁለት መልኩ ሊታይ ይችላል። አንድ፣ በለመዱት ቀጥረኝነታቸው ለጠላት አድረው የሚያደርጉት ሶልዲ ለቀማ መሆኑን፣ ሁለት፣ የአማርኛ ቋንቋ የሰዋሰው ህግጋቱ ተሽሯል ብለው በማመናቸው አመቺ እድል አገኘን ብለው የሚያደርጉት ነው። እንኳንስ ደራሲ ከቁርጥራጭ ሪፖርት ውጭ ጽፈው የማያውቁ ሰዎች ደራሲ በሉን ሲሉ ማየት የተለመደ ሆኗል። በዚህ ምክንያት ነው በረከተ መርገም እንዲህ ሲል ምሬቱን ገልጾ የነበረው። ያላንዳጅ ተውህቦ ያለምንም ጥናት ጽሑፍን በማቅረብ የግልን ቂም ይዞ ለንዋይ አልሞ በዲቃላ ቋንቋ ወሬን ለመተብተብ ጋዜጣ መጽሔት በሚለው ባልትና መርዝን ለመመገብ ማንም ብዕር ጨባጭ እየቦጫጨረ አገር ለማሰደብ ደራሲ ነኝ ያልከው ክሽኑ እንቶኔ ድርሰትን ለመጻፍ አርአያ ስለሆንህ ያጓሬው ቃልቻ ንጹህ ደም ያስተፋ በሚል ቁጭት በተሞላበት ቃል ችሎታቸውን ሳይለኩ ለሚንጠራሩ አጥቂዎች ሁሉ ምክርን የለገሰው ሐቀኛ ትግል ምን ጊዜም ከያፋ ጋር ወደፊት ድል ለኢትዮጵያ ህዝብ።
ሊነጋ ነው ደግሞ ወየው ሊነጋ ነው ሊነጋ ነው ደግሞ ወየው ሊነጋ ነው አትንጋ ያልኩት ማምላክ በማጸነው ተፈጥሮ ሆነና ይሁን ሊነጋ ነው እሱም እንደነርሱ ለሰው ነፍስ ግድየን ረጃጅ ማጠና ቆንጨራ በያዙ ወርጠው በሚጥሉ ዘርየ መዘዙ ብሩቀንን ገፈው ጨለማ በሚያለብሱ የሉሲን ሥራ ስር በሚበጣጥሱ አዎ በቀንጅቦች መጋል እንሰረቃቀጥ ሊነጋ ነው ደግሞ በድቅድቅ ሳናምን አዎ ሊነጋ ነው አዎ ሊነጋ ነው እወይ መከራችን አዎ ሊነጋ ነው ያም ባለ ገጀራ ይም ባለ ሜንጫ ዱላም የጨበጠ መጥረቢያ መፍለጫ ገዮቹ እነሱ እንዳቻቸው ሰሪ ለሰው ነፍስ አዝማ አይፈሩም ፈጣሪ የቀንና ማታ አደገኛ ጅቦች ሕፃናት አዛውንት መነኩሴ ገዳዮች ሊነጋ ነው ደግሞ አሁንም ሊመጡ ዱሩን እያሰሱ አንገትን ሊቆርጡ ሊነጋ ነው ደግሞ እውይ ሊነጋ ነው ምን አለ ባይነጋ እንደ ተፈናቀልን ጫካ ውስጥ እንዳለን ከቆንጨራው በፊት አምላክ ሞት ልኮ በክብር ይወጣል እኮ ጫካ ውስጥ እንዳለን እዚያው እንደተኛ አሸልበን ብንቀር ፈጣሪ ይረዳ አቤቱ ፈጣሪ ጧትና ማታ መግደል መሸነፍ ነው ተብለን ተመክረን እነሱ ይገላሉ እኛ እንሞታለን እሰየው ነጋለን ስቃችን በቃ አለቀ ደቀቀ ብሎ መፈንደቁን ቀረን እንዳለም ነው በደመሩን ሂሳብ መግደል ሽንፈት ሆኖ ከተነሳንበት ካፈር ሊወስዱ ተው የሚል ጠፍቶ ለነፍስ ገላጋይ አቤቱታ ሰሚ ማህል ገብቶ ሸምጋይ በቃችሁ ብሎ የሚል የነፍስ ተሟጋጅ አዛኝ ገዢ ጠፍቶ የህዝብ ፍቅር አንጋጭ የእንስሶች ጥርቅም እባብና ድንጋይ ፓርላማውን ሞልቶት ምድረ ባሪያ ፈንጋይ መግደል መሸነፍ ነው በሚል ጠፍረውን ሞተልና አልቅነው እነሱ ገለውን ኤዲያ መግደል መሸነፍ ነው የሚባለውማ ፍቅርን የሰጠ ህዝብ አጭሮ ሲያነሱት ልክ እንደ ቄጠም መግደል መሸነፍ ነው የሚባለውማ የሰው ቤት አፍርሰው ሲያረጉት አውድማ መግደል መሸነፍ ነው የሚባለው እኮ በጥይት ሲደፉ ሕፃን አንበርክኮ አረ መግደል መሸነፍ ነው ብሎ የሚባለው ባዶ እጁን ያለን ህዝብ ጉድጓድ ሲከቱ ነው። አርባ ጉጉን ቁፍቱን ዛሬ መድገሙ ጧትና ማታ መግደል መሸነፍ ነው ብሎ የመከሩን በደኑ አርባ ጉጉ አሶሳና ወተርን ቁፍቱን ደግም አራ ምን አለ ቢተው ክብር ኮረኔል ይሄንን ለበጣ ሳይሞትና ሳይገል ማን ነው ነፃ ይወጣ ይህን ተረት ተረት እንኳን ይዘው ቁጥር ታውቀዋለች ጦጣ እድሜ ለኮሎኔል በመከሩም ምክር ባዘዙን መሰረት ሳንገል ሞትን እኛ መግደል ሆኖ ሽንፈት አረ አረ ምን አለ ቢተው ክብር ኮሎኔልን ለበጣ ሳይሞትና ሳይገል ማን ነው ነጻው መግደል መግደል እኮ ሽንፈት የሚሆነው መካቻ አጣን ዜጋ ቤት ንብረቱን ዘርፎ በሳት ማቃጠል ያኔ ባርነትን ጠልተን መሸነፍን ፈርተን ፋሽስት ጣሊያንን ወግተን ባንገድል ኖሮ አሁን ኮሎኔል ያሉበት ቤተ መንግስት በነጮይ ተወሮ ካራቢኔሬና ባንዳው አጥር ሆኖት እንገዛ ነበር ታቅፈን ሶስት አይነት ሞት አንድ ጫማቸውን ስመን ሁለት አገር አስረክበን ሶስት በሰንሰለት ታስረን አረ እንኳን አልተሸነ ኮሎኔልም ቢሆን ድርሽ ባላሉ ከቤተ መንግስቱ ባልተነገራቸው የመንግስት እንግርቱ ስማቸውም ቢሆን ያኔ ተቀይሮ ሰልቫቶሬ ነበር መች እንደ ዘንድሮ ምን አለ ቢተውን ይህንን ለበጣ ሳይሞትና ሳይገል ማን ነው ነፃ ይወጣ መግደል መሸነፍ ነው ብሎ እየመከሩን በደኑ አርባ ጉጉ አሶሳና ወተርን ቁፍቱን ደገሙን እነሱ እንዲገሉ እኛ እንድንገደል ፎቅ ለመግባት ብሎ ሲጥሉን ከዘለ የግብግብ አይደለም የበደልም በደል አዎ የበደልም በደል
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን አርባራት ቁጥር 3 የካቲት መጋቢት 2011 ዓመተ ምህረት ስር ነቀለውት በሽግግር ሂደት የካቲት የድላችን አርማ ነው። የካቲት ለሀገራቸው ሲሉ በግፍ የተጨፈጨፉ ኢትዮጵያውያን ሰማዕታት መታሰቢያ ነው። የካቲትን ስንዘክር የሀገራቸውን ክብር በጠላት ከርሰ መቃብር ላይ ለማረጋገጥ በቀድሞ ቤተ መንግስት በዛሬው የአዲስ አበባ ዩኒቨርሲቲ ግቢ ውስጥ የሀገርና የወገንን ክብር ላለማስደፈር በግራዚያኒ ላይ ቦምብ በመወርወር ክቡር መስዋዕት የሆኑት አብርሃ ደቦጭ፣ ሞገስ አስከዶምንና ሌሎች እልፍ አላፍ ጀግኖቻችን የሚታወሱበት ታሪካዊ ወር ነው። ፋሽስቶች በአዲስ አበባ ነዋሪ በነበሩ ኢትዮጵያውያን ላይ ከፍተኛ ጭፍጨፋ ያካሄዱበት
በብዙ ሺህ የሚቆጠሩ ኢትዮጵያውያን ንጹህ ደም እንደ ጎርፍ በከተማው አደባባይ የፈሰሰበት የሐዘን ወር ነው። ባንጻሩ የካቲት 66 አብዮት ክስተትንም በዚህ ወር አብረን እናስታውሳለን። የካቲት አብዮት ከፈነዳ ድፍን 45 ዓመታትን ያስቆጠረ ሲሆን የጀግኖች ወገኖቻችንን አርበኝነት ፈለግ በመከተል መሬት ላራሹ ይሁን ዳቦ ለተራበው ይሰጥ የሃይማኖትና የጾታ እኩልነት ይከበር የሚለውን መሰረታዊ የትግል መፈክር ያስተጋቡትና ውድ ህይወታቸውን ጭምር መጽዋት በማድረግ የተዋደቁትን የዚያን ትውልድ ምሁራንና ታጋዮች ባንክሮ እናስታውሳለን። እነዚህ ብርቅዬ የኢትዮጵያ ልጆች ብዙሃኑ ህዝብ ከብዝበዛ ተላቆ የመሬቱ ባለቤት እንዲሆን ሲጠይቁ በወቅቱ በአገሪቱ ላይ በጋድ ይታይ የነበረውን የብሔረሰብ ጭቆናና የእኩልነት መጥፋት ደግሞ በዝምታ ሳያልፉ በእኩልነት ላይ ለተመሰረተ አንድነት ተጋድለዋል። የህዝብ አንድነት በዲሞክራሲና በህዝብ መብት መረጋጋት ላይ ተመስርቶ ለሀገር አንድነትና ብልጽግና መገንቢያ ይሁን በማለት ተማግተዋል። የካቲት 1966ቱ የለውጥ እንቅስቃሴ ጥሪ ድብብቆሽ ጠፍቶ ሐቁ ተገልጦ ይውጣ፣ ጭቆናለና እናስወግድ፣ ተባብረን እንነሳ፣ እኩልነትን እናረጋግጥ፣ አገራችን ከድህነትና ኋላ ቀርነት ተላቃ እንደ ሌሎች የበለጸጉ አገሮች በእድገትና በልማት ጎዳና ትራመድ በሚል ቆራጥ መንፈስ የተደረገ እንጂ የአባበኞች እንደሚሉት በጎጠኞችና በባዕዳን የተጠነሰሰ ሴራ አልነበረም። ሐቁ የዚያን ትውልድ ራዕይ የሚያመላክት ብሩህ ተስፋን ለአገሩ ከሰነቀ ትውልድ የታለመ በጎ ህልም ነበር። ዛሬም ነው። የካቲቱን እንቅስቃሴ ለአባደሮች፣ ተማሪዎች፣ አብዮታዊ ምሁራን፣ መምህራን፣ የመንግስትና የቢሮ ሰራተኞች፣ ወታደሮችና ባለሌላ ማዕረጎች፣ ቀሳውስትና ዲያቆናት፣ የእስልምና ሃይማኖት ተከታዮች፣ አርሶ አደሮች የተሳተፉበት ለአንድነት ለእኩልነትና ለፍትህ የተደረገ ህዝባዊ እንቅስቃሴ ነበር። የአዲስ አበባ ዩኒቨርሲቲ መምህራንና ተማሪዎች በወቅቱ ከፍተኛ እልቂት እያደረሰና በአጼው መንግስት ተደብቆ የነበረውን ድርቅና ረሃብ ይፋ በማውጣትና የባለስልጣኖቹንም እኩይ ተግባር በማጋለጥ ትልቅ ሚናን ተጫውተዋል። መምህራንና ተማሪዎች ሴክተር ሪቪው በመባል ይታወቅ የነበረውን አዲስ የትምህርት ፖሊሲም አጥብቀው በመቃወማቸው ለየካቲቱ ህዝባዊ እንቅስቃሴ የማይናቅ አስተዋጽኦ አበርክተዋል። የዚያ ትውልድ የተማረው ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አምሮና ጠንክሮ መጠየቅና መመርመር የጀመረ፣ የሀገሩን የሩቅና የቅርብ ሁኔታዎች በመገምገም በሀገራችን ይታይ የነበረውን ኋላ ቀር ስርዓትና በዓለም ደረጃም የቀኝ ግዛትን መስፋፋት በመቃወም ለኢትዮጵያም ሆነ ለአፍሪካ የተሻለ ስርዓት የሚመሰረትበትን በጎ ራዕይ ያነገበ ለውጥ ፈላጊ ትውልድ ነበር። ዛሬ በታሪክ በራጆችና ከሃዲዎች የሚሽጎደጎደው የሐሰት ክምር ይህን ሐቅ ሊሸፍን ከቶም የሚችል አይደለም። የካቲት ወር በአገራችን ውስጥ ትምህርትን፣ ሕክምናን፣ ስራን ለሁሉም ዜጋ ለማዳረስ፣ የብዙሃኑን መብትና ጥቅም በእኩልነት ለማስከበር፣ የብሔር ጭቆናን ለማስወገድ፣ በእኩልነት ላይ የተመሰረተ የአገር አንድነትን ለማስረጽ፣ ማህበራዊ ፍትህን ለማስገኘት፣ ፈጣን ኢኮኖሚያዊና የቴክኖሎጂ እድገትን ለማምጣት ትልቅ ዓላማን አንግቦና ብሩህ ተስፋን ይዞ የተሰባሰበ ከራሱ ጥቅም ይልቅ አገሩንና ህዝቡን ያስቀደመ ለመሰረታዊ ለውጥ የቆመ ያ ትውልድን የምንዘክርበት ታሪካዊ ወር ነው። ያ ጀግና ትውልድ ስለ ለውጥ ማውሳት ብቻ ሳይሆን ለውጡን እውን ለማድረግ ህይወቱን ገብሯል፣ ታግሏል። የትግል ታሪካሁ ያልገባቸው ወጣለቀ ብለው ቢያላዝኑም የሙሶሎኒን ጦር ሲጋተር ከሚሊዮን ያላነሰ ህዝባችን ህይወት አልባ መሆኑን መገንዘብ የተሳናቸው ፍጡሮች ናቸው። መስዋዕትነትን የማይጠይቅ ትግል ሊኖር እንደማይችል የቅርቡ ጸረ ወያኔ ትግላችን ራሱ በሚገባ ያስረገጠ ሲሆን አሁንም ለሀገር አንድነት ለመስዋዕት ዝግጁ ሆኖ መገኘት የሀገር ወዳዱ ሁሉ ግዳጅ ነው። የካቲት ያስተማረንም ይህ ነው። የካቲትን ለማስታወስ ይህን ካልን ዘንዳ አገራችን እየተዘጓዘችበት ያለውን አሳሳቢ አስፈሪ ሁኔታ መመርመርና በመፍትሄው ላይ መምከር አግባብነት ይኖረዋል። በአሁኑ ወቅት በአገራችን እየታየ ያለው ምስቅልቅል፣ ስርዓት አልበኝነት፣ ግርግርና መፈናቀል፣ የዘረፋና ግድያ መበራከት፣ የህዝቡ ደህንነት መናጋትና የሰላም መጥፋት ከየት የመጣ ነው ብሎ ለጠየቀ መልሱ እንብዛም አዳጋች ሊሆን አይችልም። አገራችን ኢትዮጵያን ለ27 ዓመታት በላይ ሲዘርፍና ህዝቧንም ጨቆኖ ሲገዛ የነበረ ዘረኛና በዝባዥ የሆነው የወያኔ ወንጀለኛ ቡድን በስልጣን ለመቆየት ህዝብን በዘርና በቋንቋ ሲከፋፍልና ሲያጣላ የቆየ በመሆኑ ነው። ችግሩና መስቅልቅሉ አድማሱን አስፍቶ ሊቀጥል የቻለውም ከተለያዩ ብሔርና ብሔረሰቦች የተመለመሉ ቅጥረኞች ከዚህ ቡድን ጋር በጥቅም ተሳስረው እጅና ጓንቱ ነው አብረው እየሰሩ ስለነበረም ጭምር ነው። ስለሆነም ለዚህ ሁሉ ችግር አሁንም ተጠያቂው ይኸው ከፋፋይ ቡድንና በውጭና በውስጥ ያሉ ተባባሪዎቹ ለመሆናቸው ዋቢ መጥራት አስፈላጊ አይሆንም። የችግሩ ሁሉ ፈጣሪና መነሻ የሆነው የወያኔ ቡድን በጥገና ለውጥ ተቀባብቶ መልሶ የመፍትሄው አባወራ አካል ሆኖ መቅረቡ በራሱ የሚያመጣው መዘዝ ብዙ ነው። ከላይ የነበሩትን ለጊዜው ዞር አድርጎና ከበታች ያለውን መዋቅር እንደነበረ ትቶ ለውጥ መሻት ከባብ እንቁላል እርግብን መጠበቅ ያህል ይሆናል። ለሥርዓቱ በደሎች ዋና ዋናዎቹ ተጠያቂዎች በአመራር ደረጃ ተቀምጠው በፈላጭ ቆራጭነት የወያኔን ተልእኮ ሲያስፈጽሙ የነበሩ መሪዎች የበላዮቻቸውን መመሪያ በማስፈጸምና በቀጥታም ሆነ በተዘዋዋሪ በህዝብ ላይ በጭካኔ ግፍ ሲሰሩ የነበሩ አሁንም በየቦታው ባሉት መዋቅሮች ውስጥ ተሰግስገው ይገኛሉ። ዛሬም በየአቅጣጫው የሚታየውና እየሆነ ያለው ሁሉ በቅርበት ቢመረመርና ቢገመገም በአንድ በኩል በወያኔው መዋቅር ውስጥ የተሰገሰጉ ቡድኖች የነበረውን መዋቅር በመጠቀም ቀድሞ ወደ ነበሩበት የስልጣን ቦታ ለመመለስ እየጣሩ መሆናቸው በግልጽ የሚታይ ነው። ሌሎች ደግሞ ይህን ክፍተት በመጠቀም ጽንፈኛ አስተሳሰባቸውን በህዝብ ላይ ለመጫን የጥላቻና የሽብር አጀንዳቸውን ከነዚሁ ጸረ ህዝብ ኃይሎች ጋር በማጣመር ሆነ በተናጠል የህዝብ ወገን መስለው መርዛቸውን እየረጩ ይገኛሉ። የለውጥ ተብዬው እንቅስቃሴ እንግዲህ እነዚህን ሁሉ አቅፎ ጥገናዊ ለውጥ ለማምጣት ሲውተረተር ይታያል። በአሁኑ ወቅት ሽግግር እያደረግን ነው የሚለው ክፍል በህዝብ ያልተመረጠ አካል መሆኑን መገንዘብ ያስፈልጋል። ባለፈው አገራዊ ምርጫ ከፍተኛ የማጭበርበር ተግባር ፈጽሞ 100% አሸንፍ ያለው በማለት የስልጣን የተሰየመ አካል መሆኑ መታወቅ አለበት። ከዚህ በተጨማሪ በአሁኑ ወቅት በስልጣን ያሉት ወያኔዎችና የዛሬ ለውጥ አምጪ በሉን ባዮች ስልጣን ላይ ያስቀመጣቸው የኢትዮጵያ ህዝብ ሳይሆን አሜሪካና አረቦች ለመሆናቸው ደግሞ በቂ መረጃ ሲቀርብ ቆይቷል። ይህ በመሆኑም የተከሰተው ሁኔታ በሀገሪቱና በህዝብ ላይ ታይቶ የማይታወቅ ከፍተኛ ችግር እየፈጠረ ይገኛል። ያለፉት 10 ወራት እንቅስቃሴ እንዳሳየው የችግሩ ፈጣሪና ምክንያት የሆነው ኃይል የመፍትሄው አካል ነኝ በሚል አማጭና አዋላጅ ጨርሶ ሊሆን እንደማይችል በበቂ ያስመሰከረበት ሁኔታ ጎልቶ ታይቷል። ይህ አሳሳቢ ሁኔታ ጊዜ አግኝቶ ከቀጠለ ከፍተኛ አገራዊና ማህበራዊ ቀውስ ሊከተል እንደሚችል መገመት አያስቸግርም። ለዚህም ኢህአፓ ደግሞ ደጋግሞ ለማሳወቅ እንደሞከረው የኢትዮጵያ ህዝብና ሀቀኛ ዜጎች መሰረታዊና ስር ነቀል ለውጥ ሊያስገኝ የሚችለውን የሽግግር ሂደት በእጃቸው ሊያስገቡት ይገባል ይላል። ሰላማዊና አስተማማኝ የሽግግር ሂደት እንዴት ተግባራዊ ሊሆን ይችላል የሚለው ወሳኝ ጥያቄ መልስ ማግኘት አለበት። ከዚህ ቀደም የኢህአፓ ልሳን ዴሞክራሲያ ስለ የሽግግር ምንነት እንዲህ ብሎም ነበር፣ እንጠቅሳለን። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የአገሪቱ የወደፊት እድል በአንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ዲሞክራሲያ ቅጽ 43 ቁጥር 4 2010 ዓ.ም ተመረጠ። ይሁን እንጂ አሁን በስልጣን ላይ ባለው ቡድን ይሁንታ ወይም በጎ አመለካከት አለን ብለው ራሳቸውን በሚከቡና ከዛው ስርዓት በወጡ ግለሰቦች መልካም ምኞት ሁነኛና አስተማማኝ ሽግግር ሊኖር እንደማይችል ከወዲሁ ልናረጋግጥላቸው እንወዳለን። ሽግግር በቀድሞ ስርዓት መዋቅር እና በባለሟሎቹ ሊተገበር የሚችል ክስተት አይደለም። ዴሞክራሲያዊ ስርዓትን መሰረት ለመጣል የሚካሄድ ዴሞክራሲያዊ ሂደት እንጂ። ይህም ሂደት ህዝብን ከመንደርና ከቀበሌ ጀምሮ እስከ ከፍተኛው የአስተዳደር መዋቅር ድረስ ሙሉ በሙሉ የሚያሳትፍ ሲሆን አካሄዱም ህዝባዊ እንቅስቃሴ ውጤት መሆን አለበት። የሀገር ሰላምና ደህንነት ተጠብቆ መካሄድ ያለበት ሀቀኛ ዴሞክራሲያዊ ሂደት ነው። ይህ የሽግግር ሂደት በአስተማማኝ መሰረት ላይ እንዲቆም ስለ አስፈላጊነቱና ስለ ሂደቱ ምንነት እንዲሁም እንዴት ተግባራዊ ሊሆን እንደሚችል ውይይቱ በሰፊው መጀመር ይገባዋል። በዚህ የውይይት ሂደት ህዝብ በሚመቻቸው መድረክ ሁሉም የፖለቲካ ድርጅቶችና የማህበረሰቡ ክፍሎች በየደረጃው መሳተፍ አለባቸው። በየክፍለ አስተዳደሩ ያሉትና የነበሩት የስርዓቱ መዋቅሮች ህዝቡ በሚወክላቸውና በሚያምናቸው ተመራጮቹ መተካት አለባቸው። እነዚህ ጊዜያዊ የአስተዳደርና የሰላም አስጠባቂ ተግባራት በህዝቡ ቁጥጥር ስር መዋል አለባቸው። ህዝብንና አካባቢውን የማረጋጋት እንዲሁም የእርቅና የመግባባት ሂደቱን ሊያውቁ የሚችሉትን ሁሉ ጠንቅቆ መለየትና በህግ አግባብ ጥግ እንዲይዙ ማድረግ፣ ችግር ሊፈጥሩ የሚችሉበትን ሁኔታዎች ሁሉ በጥንቃቄ መዝጋትና ማስወገድ አስፈላጊ ይሆናል። ከህዝብ አይንና ጆሮ የሚሰወር ስለሌለ እስካሁን ድረስ ህዝብንና አገርን ሲያውቁ የነበሩትንና ዛሬ ደግሞ ኮት ቀይረው የሌለ ለውጥ አራማጅ ሆነው ሽር ጉድ የሚሉትን ሁሉ ልቅም አርጎ ማውጣትና እስካሁን ላደረሱት ጉዳት ሁሉ በተገቢው መንገድ ተጠያቂ እንዲሆኑ ማድረግ የሽግግሩ ሂደት አንድ ዋነኛ ተግባር ሊሆን ይገባል። ይህ ጉዳይ በከፍተኛ ጥንቃቄ እንዲካሄድና ከጅምላ ፍርድ የጸዳ እንዲሆን፣ ሀቀኛ የፍርድ ሂደትን የተከተለ እንዲሆን ከፍተኛ ጥረት ማድረጉ ተገቢ ነው። በየአካባቢው ከሚገኙ ከህዝብ አብራክ ይወጡ አመኔታውን ያተረፉ የጸጥታ አስከባሪ ኃይሎችን፣ ፖሊሶችንና ፌደራሎችንም ጭምር ማካተትና መጠቀም ህዝብ ለነማን አመኔታ እንዳለው ጠንቅቆ ያውቃልና፣ በተመሳሳይም በፍትህ ስርዓቱም ዳኞችና አቃቤ ዳኞችን ለይቶ በህዝብ አመኔታ የሚጣልባቸውን አደራጅቶ የፍትህ ስርዓቱን ህዝባዊ ይዘትና ቅርጽ በመስጠት መልሶ ማቋቋም አስፈላጊ ይሆናል። በያፋምነት የኢትዮጵያ ህዝብ ረጅም ዘመናትን ባስቆጠረው አብሮ የመኖር ታሪኩ በርካታ ማህበራዊና የግንኙነት ችግሮችን የሚፈታበት ባህልና ዘዴዎችን ያዳበረ ህዝብ ነው። የተለያዩ የእምነት ተከታዮች፣ ነገዶችና ብሔረሰቦች ኩታገጠም አካባቢዎችና ነዋሪዎቻቸው ተከባብረውና በሰላም ግጭቶችንና ውዝግቦቻቸውን የሚፈቱባቸው መንገዶችና ስርዓቶችን ያበጁ እና በጋራ ያዳበሩ ለመሆናቸው ምሳሌ ወይም መረጃ ማቅረብ አስፈላጊ አይሆንም። ለሺዎች ዓመታት አብሮ የመኖር በጋራ የውጭ ወራሪዎችን በአንድነት የመመከት ምስጢራቸውም ይኸው እሴታቸው ነው። እስላም፣ ክርስቲያን፣ የተለያየ ቋንቋ ተናጋሪዎች ያለምንም ችግር ተጋብተውና ተዋልደው የሚኖሩባት አገር ኢትዮጵያ ብቻ ናት ቢባል ከእውነት የራቀ አይሆንም። በትክክል መጠቀም ከተቻለ ይህ አገራዊ እሴትና ጠንካራ ባህል የሽግግር ሂደቱን የተሳካ ሊያደርገው የሚችል መሰረት ነው ብሎ ኢህአፓ ያምናል። በዚሁ ዝንታለም ባስቆጠረው ታሪካዊ ሂደት ይችን ውብ አገር ሊነጥቁን የቋመጡ በተለያየ ጊዜ የመጡብን ጠላቶችና ወራሪዎች ህዝቧን እንደ ድርና ማግ የያዘውን አንድነት መበጣጠስ ዋና ዓላማቸው አድርገው ሞክረዋል። መቼውንም አልተሳካላቸውም። አሁን በእኛ ዘመን ደግሞ የገጠመን የተለየ ባይሆንም እንደ ዘመኑ ስልታቸውን አዘምነውና ቀያይረው እሾህን በእሾህ እንዲሉ በገዛ ዜጎቻችን ባረጀ ባፈጀ መንገድ ሊፈታተኑን አዳዲስ ባንዳዎችን ካሰማሩብን ከሶስት አስርት ዓመታት በላይ አስቆጥረዋል። የሃይማኖትና የጎሳ ወይም የብሔረሰብ የእርስ በርስ ግጭትን በመጫርና ጥቃቅን ልዩነቶችን አጉልቶ አንድ የሚያደርጉንን እሴቶቻችንን በመካድና በማንኳሰስ እኛነታችንን ከእጃችን ፈልቀው ሊቀሙን ሲውተረተሩ ይታያሉ። በዚህ የሽግግር ወቅት የተሻለ ህዝብን ያሳተፈ ሽግግር እንዳይኖር ከሚገረግሩን ኃይሎች ጋር ባንድ ላይ ናቸው። ህዝብ ደስ እንዲለውና በሰላም እንዲኖር አይወዱም። ከግልና ከቡድን ፍላጎታቸው ውጪ የታወሩ ናቸው። የወያኔው ስርዓት ወላጆች ናቸውና የጸረ ህዝብ ቡድን ከስር መሰረቱ ተነቅሎ እንዲወገድ አይሹም። ሰላማዊና ዴሞክራሲያዊ ሽግግር እውን እንዳይሆን እንቅፋት ናቸው። የቅርብ ጎረቤቶቻችንና የሩቅ ባዕዳንም ምንም አይነት እንቅስቃሴያችንን ከራሳቸው አገራዊ ጥቅም አንጻር ብቻ የሚከታተሉ በመሆናቸው ይህን የሽግግር ሂደት ለነሱም በሚበጅ መልኩ ለመቃኘት የማይሞክሩት አይኖርም። ዛሬ ትርጉም የሌለው የእርስ በርስ ፍጅት በየአቅጣጫው ለማፋፋም እየተሯሯጡ ያሉ ቡድኖችና ግለሰቦች ሁሉ በወያኔ ብቻ ሳይሆን በነግብጽና በሌሎችም ጸረ ኢትዮጵያ ኃይሎች ረጅም እጆች የሚዘወሩና የተሰማሩም ሊሆኑ እንደሚችሉ መጠርጠር ሲያንስ ነው። በቅርብም ጎረቤት ሱዳን እንደዛሬ በራሷ የውስጥ ችግር ተወጥራም ቢሆን በምዕራቡ የሀገራችን ድንበር ያሉንን ለም መሬቶች ይዛ ለመቆየትና በጉልበት የራሷ ለማድረግ እየጣረች ትገኛለች። ስለሆነም በኢትዮጵያ ለዴሞክራሲና ለአንድነት የሚደረገውን ትግል እንደወትሯ ከወያኔው ስርዓት ጎን በመቆም አጋሯን ለማዳንና ፍላጎቷን ለመጠበቅ ትዋደቃለች። በቀይ ባህር አካባቢ የነ ኢሚሬትስና ሳውዲዎቹ ዱለታ የኛን ስጋት የሚጨምር እንጂ ሌላ ሊሆን አይችልም። ከዚህ ሁሉ ችግር አገራችንን መንጥቆ ለማውጣት ዋነኛው መንገድ ብለን የምናምነው የለውጡን ሂደት ባለቤቱ ህዝቡና ሀቀኛ ልጆቹ በእጃቸው ሲያስገቡና ሰላማዊና ዴሞክራሲያዊ ሽግግር ሂደቱን ሲቆጣጠሩ ብቻ ነው። ኢህአፓ ያሰ ሲንቀሳቀስ በነበረባቸው ጎንደርና ጎጃም ክፍሎች ህዝቡ በየቀበሌው የራሱን አስተዳደር መስርቶ የፍርድ ሸንጎዎችንም ሰይሞ የአካባቢ ጥበቃውንም አቋቁሞ በሰላም መኖር የቻለበት ተሞክሮ አሁንም ለዚህ የሽግግር ሂደት ሊታይ የሚገባው ይመስለናል። ከዚህም ደረጃ በደረጃ ሊያድግና ለጊዜያዊ የሽግግር ሂደቱ መሰረት ሊሆን እንደሚችል እናምናለን። ለዚህም በህዝባችን ሙሉ እምነት አለን። ስለሆነም ሁሉም አገር ወዳድና ዴሞክራሲያዊ ኃይላት ድርጅቶችና ግለሰቦችም ለሀገሪቱና ህዝቧ አንድነትና ሉዓላዊነት ራዕይ ያላቸው ሁሉ በዚህ አስቸጋሪ ጊዜ ጥቃቅን ልዩነቶችን ወደ ጎን አድርገው ኢትዮጵያን ለማዳንና ለመታደግ ሰልፋቸውን ያሳምሩ ዘንድ ኢህአፓ አሁንም ደጋግሞ ጥሪውን ያቀርባል።
ቀድሞ ለፋሽስቶ ያቆየበትን ዛሬም ለቆጠኞ ንበረከት የነጻነት ዋጋ ድንበር እስከዚያለ በዘርን አስመርክ ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ከጎን ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋነት ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አትክር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ስንት ጊዜ ነው እስቲ ልጠይቅሽ ኢትዮጵያ ሀገሬ ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ዘመን ኑር ህይወት እየገበርን ስንት ጊዜ ነው ዝግዝግ እንንጠልጠል በገዮች ጭካኔ ከሀገር እንሰደድ እንፈነቃቅ እስኪ ልጠይቅሽ ኢትዮጵያ እናት ዓለም አንቺ የደም ሀገር ስንት ጊዜ እንሙት ስንት ጊዜ እንቀበር ስንቴስ እንታሰር ስንት ጊዜ እንድማ ስንት ጊዜ እንጩ ለአንድነት ለክብርሽ ለህዝቦችሽ ክብር ወፌላላ እንግባ ህይወት እንገብር ስንቴስ እንታፈም ስንቴስ እንዘግዘግ ባርመኔ ገዦች ከጅሽ እንፈልቀቅ አገሯን እንልቀቅ እናት አለ አራቱም ማዘንሽ ሁነን እስር ቤት ስንት ጊዜ እንሙት ለማን እንበላ ቤት አንቺ እናት ዓለም ኢትዮጵያ የደመረች ጧትና ማታ ደግ ይመጣል እያን ስንጸልይ ስንመኝ አንቺ እናት ዓለም የኛ ዕጣ ፋንታ በሞት ብቻ ሆኖ እፎይታ የሚገኝ እስኪ ልጠይቅሽ እናት ልጅና ባላ ቤት በግፍ ስትደፈር ደም ሲያጠልባት እያንዳንዷ መንደር እንደ ታጠበ ጨርቅ ጅግኖች ሲሰቀሉ ልክ እንደ ቁሻሻ ከጉድጓድ ሲጣሉ አንቺስ ከምታውቂው ምን አላልነው አለ በጊዜው በወቅቱ አላፊ ህዝብ ልጆች በጥይት ሲመቱ ዘራቸው ተመርጦ በቁም ሲቸለቱ ምን አላልነው አለ እናት ዓለም ግፉ እንዲቆምልን መከራው እንዲጠፍ ያልንበት መንገድ ያልወጣንበት ሰልፍ ያላስተላለፍነው ተቃውሞ መግለጫ ያልተናገርንበት ዜና ማሰራጭ እስከ መቼ ድረስ እስኪ ልጠይቅሽ የእንግዲህ ልጅሽን ዙፋን ላይ አስቀምጠሽ የእውነተኛ ልጅሽን ጉድጓድ እየከተትሽ አንቺን ያልሁላ ጥቁር አስለብሰሽ ጡቅ ነካሾችሽን ንክስና ቀብተሽ እስከ መቼውን እንዲህ የምታኖሪን አንቺ የደም ሀገር ኢትዮጵያ ንገሪን ንገሪን ግድ የለም ወደንም ጠላንም እንገፋለን እኛ ሌላ እናት የለንም አቦ እስከ መቼ ድረስ ገዳይ እያነገስሽ ጥቁር እንዳስለበስሽ ጧትና ማታ ልጆችን ቀብረሽ ስንት ጊዜ እንታፈን ስንቴ ስንዘግዘቅ ባረመኔ ገዦች ከጅሽ እንፈልቀቅ አገሯን እንልቀቅ አራቱም ማዘንሽ ይሁነን እስር ቤት ስንቱን እንለምን እንበላ ቤታ ቤት አንቺ እናት ዓለም ኢትዮጵያ የደመሬ ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ዘመን እንኑር ህይወት እየገበርን ስንት ጊዜ እንሙት ዝግዝግ እንንጠልጠል በገዦች ጭካኔ ከሀገር እንሰደድ እንፈነቃቀል እናም እስኪ ልጠይቅሽ ኢትዮጵያ እናት ዓለም አንቺ የደም ሀገር ስንት ጊዜ እንሙት ስንቴ ስንቀበር እናም ልጠይቅሽ ኢትዮጵያ